ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጀነስትልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ የካቲት 26 ቀን 2013 ዓ.ም ተመረሰ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ የካቲት 26 ቀን 458 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አንድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ሐሙስ የካቲት 25 ቀን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ኢትዮጵያን በሚመለከት ያደረገው ውይይት ያለ ስምምነት መበተኑ ተገለጸ። በኢትዮጵያ የትግራይ አካባቢ ግድያና የሰብአዊ መብት ጥሰት እየተፈጸመ ነው በማለት ጉዳዩን እንደ አጀንዳ ያቀረበችው አየርላንድ ስትሆን እንግሊዝ፣ ፈረንሳይ፣ አሜሪካና ሌሎች ማገሮች በጀርባው በደጋፊነት ሲንቀሳቀሱ እንደነበር ይታወቃል። ሰሞኑን የወያኔ አባላት ጠርቀም ያለ ገንዘብ በከፈሏቸው የውጭ አገር ሚዲያ ተቋሞችና በአምነስቲ ኢንተርናሽናል በኩል ተዘጋጅተው ሲሰራጩ የነበሩት የሐሰት ወንጀላዎችና ዘገባዎች እንዲሁም ከተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን የቀረበውን ዘገባ መሰረት በማድረግ የጸጥታው ምክር ቤት ከተወያየበት በኋላ በኢትዮጵያ ላይ ጠንከር ያለ እርምጃ እንዲወሰድ በቀረበው የጋራ መግለጫ ላይ ሩሲያ፣ ቻይናና ህንድ ተቃውሞ በማሰማታቸው ውሳኔው ውድቅ ሊሆን የቻለ መሆኑን ታውቋል። በምክር ቤት ውስጥ ድምጽ የመሻር መብት ያላቸው ሩሲያና ቻይና እንዲሁም ህንድ ተቃውሟቸው ያደረጉት በአንድ ሀገር ውስጥ ጉዳይ ተባበሩት መንግስታት ድርጅት አልቃ መግባት የለበትም ከሚል አቋም በመነሳት ነው ተብሏል። በአንጻሩ ኬንያን ጨምሮ 3 የአፍሪካ ሀገሮች ረቂቅ መግለጫውን መደገፋቸው ብዙዎቹን አስገርሟል። በተያያዘ ዜና የሩሲያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ አሜሪካ ለኡራዊ በሆኑ አገሮች ውስጥ የምታደርገውን ጣልቃ ገብነት እንድታቆም ጠይቋል። የአሜሪካ የውጭ ጉዳይ መስሪያ ቤት ቡድን በየአገሮቹ ጣልቃ ለመግባት የሚያደርገው ጥረት ሩሲያ በጽኑ ትቃወማለች ብሏል። በሌላ በኩል ጄፍ ፒርስ የተባለው ዓለም አቀፍ የፖለቲካ ተንታኝ በሰፊው አሰራጨው ጽሑፍ በውጭ የሚገኙ የወያኔ ቡድን አባላት ለተለያዩ ሚዲያና ሌሎች ተቋማት ከፍተኛ መጠን ያለው ገንዘብ በመርጨት የሐሰት ፕሮፓጋንዳ እንዲሰራጭ እያደረጉ መሆናቸውን ገልጾ በቅርቡ በአክሱም አካባቢ የጅምላ ግድያ ተፈጽሟል በማለት የተሰሩት ዘገባዎች ተአሚነት የጎደላቸው ነው ብሏል። ጸሐፊው በ1928 በነበረው የፋሺስት ጣሊያን ወረራ መጀመሪያ ላይ በሐረር አካባቢ በኢትዮጵያ ጥይት ተመታ የወደቀችው የጣሊያን የጦር አውሮፕላን ፓይለት በአገሬው ሰዎች እጅና እግሩ ተቆርጦ በመጨረሻም በአስረጋጭ ሁኔታ እንደተገደለ በማስመሰል የፋሺስቱን ፕሮፓጋንዳ ተቋም ያሰራጨው የሐሰት ዜና ሞሶሎኒ ከጣሊያን ህዝብ የማይናቅ ድጋፎችን አግኝቶ ኢትዮጵያን ለመቆጣጠር ቢያስችለውም ከጊዜ በኋላ የተገኘው የፓይለቱ አስክሬን ምንም ጉዳት እንዳልደረሰበት ቢያረጋግጥም በግፍ ህይወታቸው ያጡትን ኢትዮጵያ ወደ ህይወት ሊመልስ አልቻለም በማለት ጽሑፉ ጀምሮ በሆነ ወቅት እየተናፈሰ የሚገኘው ውሸት ተመሳሳይ ውጤት እንዳይፈጥር እፈራለሁ በማለት ጽፏል። ጸሐፊው ጽሑፉን በመቀጠል በሆነ ወቅት ምንም የሚደበቅ ነገር ስለሌለ በአክሱም የጅምላ ግድያ ተደርጎ ቢሆን ኖሮ መቃብሮችና ሌሎች ማስረጃዎች በቀላሉ ይገኙ ነበር ካለ በኋላ ይህ ሳይረጋገጥ የሐሰቱ ፕሮፓጋንዳ ቀድሞ ተሰራጭቷል በማለት ጽፏል። ለ27 ዓመታት የወያኔ ቡድን በኢትዮጵያውያን ላይ ሲያካሄድ የነበረውን ጭፍጨፋ ለማጋለጥ አንዲትም ቃል ሳይተነፍስ የቆዩ ክፍሎች በሆነ ወቅት በሐሰት ላይ የተመሰረተ መረጃ መነሻ በማድረግ በየቦታው ጫጫታ ማሰማታቸው ብዙዎችን ሳያስገርም አልቀረም ብለዋል። በኢትዮጵያ በኮሮና ቫይረስ በጽኑ የታመሙ ታማሚዎች ቁጥር ከአቅም በላይ የሆነ መምጣቱን የጤና ሚኒስቴር አስታውቋል። በኢትዮጵያ የበሽታው ስርጭት በከፍተኛ ደረጃ እየጨመረ የመጣ ሲሆን ባለፉት 10 ቀናት ብቻ 123 ሰዎች በበሽታው ህይወታቸው ያለፈ መሆኑን ተገልጿል። የህክምና ማዕከል አዳዲስ በሽተኞችን ለመቀበል የሚያስችል ቦታም ሆነ አቅም እያጡ መምጣታቸው ህመምተኞቹ በጤና ተቋም ደረጃ መርዳትና መንከባከብ ፈተና እየሆነ መምጣቱን ተገልጿል። በተለይ በአዲስ አበባ የሚገኙ ሁሉም የመተንፈሻ መሳሪያዎች በህመምተኞች በመያዛቸው በህይወትና በሞት መካከል የሚገኙ ህመምተኞች ወረፋ መጠበቅ ግድ ሆኖባቸዋል ተብሏል። በሌላ በኩል ወደ ሆስፒታል ሳይመጡ በየቤታቸው የሚታመሙና ህይወታቸው የሚያልፉ ሰዎች ቁጥር ከዚሁ እጅግ የላቀ ሊሆን እንደሚችል ይገመታል። በአባይ ግድብ ዙሪያ ኢትዮጵያ ከግብጽና ከሱዳን ጋር ለማሸማገል ኃላፊነቱን የወሰደው የአፍሪካ ህብረት መሆኑ ሲታወቅ በዚህ አመት የድርጅቱ ሊቀመንበር የሆነችው የኮንጎ ዲር የልኡካን ቡድን አዲስ አበባ የገባ መሆኑና በድርድር ላይ ተሳታፊ ሆነ ከቆዩ ከኢትዮጵያ ባለስልጣኖች ጋር ውይይት ማካሄዱን ተነግሯል። ቀደም ብሎ ግብጽና ሱዳን በአደራዳሪነቱ ዙሪያ አሜሪካ፣ አውሮፓና የተባበሩት መንግስታት ተሳታፊ እንዲሆን ያቀረቡት ጥያቄ ኢትዮጵያ እንደማትቀበል በድጋሚ የተገለጸ ሲሆን ለአፍሪካ ሀገሮች አፍሪካዊ መፍትሄዎችን ለማምጣት የኮንጎ ዲር አመራርን በጉጉት እየጠበቀች መሆኑ የኢትዮጵያ መንግስታቶች መግለጻቸው ታውቋል። ሰሞኑን ግብጽና ሱዳን ያደረጉት ወታደራዊ ስምምነት ኢትዮጵያን ለማስጠንቀቅና ለማስፈራራት የታለመ እንደሆነም ታውቋል። በአባይ ግድብ ላይ የሚደረገው ቀጣይ ድርድር መች ሊሆን እንደሚችል ይፋ የተደረገ መግለጫ የለም። አድማጮቻችን፣ የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ።
Yeah, man, but I know that I got to stop. በጣም እንደዚህ ባደን በደስታ ያደቡ በታገሩ በጡ የጓደኛ የጎረቤቱ የእናት የአባት የዘመድ ፍቅር አይረባም ናፍቆት ትዝታ እስከ መቃብር እስከ መቃብር ልጆች ይጫወቱ ውሃ እየተራጩ በለመለመማክ ከቶች ሲፈንሀች በተዋበው ጫካ አባት ሲያፋጩ ህይወት አዲስ ነበር የደስታ ምንጭ።
ደብዳቤዎች አምድ ፕሮግራም እናንተ ካድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሃፓ የሳተላይት የሬዲዮ ስርጭት የደብዳቤዎች አምድ መርሃግብር። የሀገራችንን አንድነትና ሉዓላዊነት በተመለከተ ያልቀረበበት ጊዜ የለም ማለት ይቻላል። በርግጥም ተደጋግሞ ሊነገር ሊወሳ ሊጻፍ ሊደመጥና ባንክሮና በተዘክሮ በጥሞና ሊገናዘብ የሚገባው በመሆኑ ዛሬም እኔም ልደግመው ወሰንኩ። ክብሯ የገነነ ኢትዮጵያ በህዝቧ ተጋርሎ ለብዙ ሺህ ዓመታት በነጻነቷ ታፍራና ተከብራ የዘለቀች መሆኗ እየተተረከ እዚህ የውስጥ ጠላቶቿ እርስ በርስ ከሚራኮቱበት ዘመን ደርሰናል። በተለያዩ ዘመናት የውጭ ወራሪዎች ጣሊያኖች፣ ፖርቱጋሎች፣ ድርቡሾች፣ ቱርኮች፣ እንግሊዞች፣ ግብጾች የወረራ ሙከራ አድርገው ተባረዋል። ህዝቡ በጋሻ መክቶ በጦርና በጎራዴ ተዋግቶ ደግሞ ደጋግሞ ኢትዮጵያን ሊገዛ ድንበሯን ጥሶ የዘለቀ የጠላት ኃይል መክቶና ደምሶ ለሀገር ክብር ደም አፍሷል፣ አጥንት ከስክሷል። ከሁሉም ለሀገር ክብርና አንድነት ከተከፈሉት ተጋድሎዎች የአድዋ ድል ደምቆ ይሰማል። ከአድዋ ድል በኋላ አድዋ ራሱን የቻለ የትርጉም ባለቤት እንደሆነ ይሰማኛል። አድዋ ማለት አንድነት፣ አድዋ ማለት ድል አድራጊነት፣ አድዋ ማለት አይደፈሬነት፣ አድዋ ማለት ልበ ሙሉነት፣ አድዋ ማለት ኢትዮጵያ፣ አድዋ ማለት መታፈር መከበር ማለት ሆነ። በዚህ በእኛ ዘመን አድዋ ላይ የተወለዱ የአድዋና የኢትዮጵያን ጦቶች የነከሱና የቆረጡ ተከስተው ሲገንዙንና ሲፈቱን 29 ዓመታት አስቆጠሩ። እነዚህ አረመኔ ዘረኞች ኢትዮጵያን ከገጸ ምድር ለማጥፋት ውሸቶችን ሲወሻክቱ የቆሙበት መሬት እየተሸረሸረና እየከዳቸው መሆኑን ማስተዋል ተስኗቸው ፍጻሜያቸው መከራ የተደራረበበት ሆኗል። የወያኔ ቁንጮች ቅሪቶች ዛሬም የትግራይ ህዝብን የሚከሰከሱት ለግንጠላ መሆኑ የቱን ያህል የህዝብ ንቀት እንዳላቸው የሚያሳይ ለመሆኑ አያከራክርም። የሚገርመው የወያኔ ቁንጮች ራሳቸው ፋሽስቶች ሲሆኑ እየነከሳቸው ያለውን ያሳደጉትን ቡችላ ፋሽስት ሲሉ አንደምታው ፋሽስት የሚወለደው ከፋሽስት ነውና ተኮስን ያሉት አረር በራሳቸው ላይ መባረቁ ነው። ያረመኔው ኦዴፓ ቁንጮች ደግሞ አጻፋ ይመለሱ መስሏቸው ባንዳ የሚለውን ቃል ወደ ወያኔ ሲወረውሩ ተመልሶ እነሱንም ራስራሳቸውን እየወቀራቸው ነው። የቀደሙት ገዢዎች አልጋውን ለማጥናት አባይ ጠንቋይ ይቀልቡ እንደነበረው ሁሉ የዚህ ዘመን ፓስተሮችና ነብይ በሉን ባዮችን እየሾሙና እየሸለሙ የህዝብ ደም እንደ ጎርፍ እየወረደ ባለበት የሚፈሰውን ደም የለውጡ አካል ተደርጎ እንዲወሰድ በካድሬዎቻቸው ሲናገሩ አድምጠናል። ለወያኔ ቁንጮች የህዝብ ደም በከንቱ ፈሶ እንደማይቀርና እንደሚፈረዳቸው ላለፉት 29 ዓመታት የማስጠንቀቂያ ደወል ሲስተጋባ በግፍ የተደፈኑ ጆሮዎች አልሰማ ብለው በህዝብ ላይ የሰፈሩትን ግፍ እንዲከፍሉ እየተደረገ ይገኛል። የይሳም ማወራረድ ቢዘገይም አይቀሬ መሆኑ ሲነገር ሲመከር የዝሆን ጆሮ ብለው የህዝብን ደም እየጨለጡ የሀገርን ሀብት እየጋጡ ግፍ በግፍ ላይ ሲያነባብሩ በህዝብ ላይ ያዋሉት የግፍ ጽዋ ከአፍ ገደፎ አልፎ ሲፈስ ለወያኔ ቁንጮች ምድር የትግራይ መሬት ቁና ሆነችባቸው። የሽግግር መንግስት መቋቋምን እያጣጣሉና ይህን ህዝባዊ ጥያቄ ለዘመናት ያነገበው ኢሃፓን እየዘለፉ የመጡበት ጉዞ ለዚህ ወራዳው ድቀት ዳርጓቸዋል። ይህ በወያኔ ግሬ ተተካው አረመኔ ቡድን የስልጣን እስካቡን እንደረገጠ ቁጥር 2 ወያኔ ስልቻ ቀልቀሎ የተባለው ከራስ ጸጉሩ እስከ እግር ጥፍሩ ንጹሃንን የሚጨፈጭፍ ከጌታው ከወያኔ በከፋና በከረፋ ሁኔታ የራሱን ካድሬዎችና ቁንጮዎች የእምነት ተከታዮች የሚሾምና ዘረፋውን ከያኔው ወደ ቢሊዮኖች ያሳደገ የጠነባ አረመኔያዊ ዘረኛ ቡድን ነው። ይህም አገርን አንድነትን ለማናጋት ውስጥ ውስጡን ኦዴፓ የተባለው ዘረኛ ቡድን እንደ ወያኔ ፈላጭ ቆራጭ ሆኖ የራሱን ካድሬዎች እየሾመ ያለበት ሁኔታ መዘዙ የሞት ሞት መሆኑን ከወዲሁ ማስጠንቀቅ ወዳለሁ። የወያኔ አሟሟትና ቀብር ለዛሬዎቹ ዘረኞች መመከሪያ ሊሆን ባለመቻሉ ኮሎኔሉ ከነቡድኑ እና በስሩ የተቆለቆሉት አድርባዎች በአጠቃላይ ፍጻሜያቸው አይሞቱ ሞት መሆኑን አመዛዛኝ ህሊና ያለው ሁሉ ሊያስተውለው የሚችል ሐቅ ነው። አድዋ ማለት ድል ነውና የኢትዮጵያ ህዝብ የአንድነት ትግል ያቸንፋል። አድዋ የዘረኞችና የከፋፋዮች መቅሰፍት የሀገር አንድነት ወዳዶች ብርታት ነውና የኢትዮጵያ ጠላቶች ሁሉ ሂሳባቸውን ያወራርዳሉ፣ አፈርድሜ ይግጣሉ። የኢትዮጵያ አንድነት ኃይሎች በዋዛ ፈዛዛ የቁጭ በሉ ምርጫ ራሳችሁን አፍዛችሁ አገራችሁንና ህዝብን ለዘረኛ ወሬ አሳልፋችሁ ላለመስጠት ምርጫውን እንቢበሉና ይህን አረመኔ አገዛዝ እርቃኑን አስቀሩት። ይህን አማራጭ አሻፈረኝ ብላችሁ እንደ ከዚህ ቀደሞቹ የይስሙላ ምርጫዎች ሆዳችሁን ለመሙላት ብላችሁ ከአረመኔው አገዛዝ ጋር ህዝብን ለማታለል ከተሰለፋችሁ ከሚወረወረው ህዝባዊ ቁጣ አትድኑምና ሁለቴ ለማሰብ አሁንም አልረፈደም። አድዋ የባንዳዎች፣ የካህዲዎች፣ የወሽካቶች፣ የቡከኖች መቅሰፍት ነውና ምርጫ እያሉ በአይናችን ስር አገራችንን ለመበለት ምንጫዎቻቸውን ከሚስሉት ጋር መላጋት መስማማት አገርን መሸጥ መለወጥ ነውና ቅጣቱ በወያኔ ቁንጮዎች ላይ እየወረደ ካለው ህዝባዊ ፍርድም የበረታ ሊሆን እንደሚችል ጫና ሰጥቼ ማስጠንቀቅ ወዳለሁ። በተለይ አዲስ አበባን የአረመኔው ዘረኛ ቡድን መጫወቻ ለማድረግ ለከንቲባነት እንወዳደራለን ብላችሁ በህዝብና በአገር ላይ የምትመላሸጉ ሁሉ ራሳችሁን ከዚህ ምርጫ ብታወጡ ለሚደርስባችሁ ከሚቃጣው ህዝባዊ ፍርድ ተርፋላችሁና አስቡበት። ከእንግዲህ እንዳለፉት ዘመናት እየዋሻችሁና የባጤ ቆጡን እየዘላበዳችሁ ጇ መንጃ ቅጥመጥል ህይወታችሁን መቅጨት ፍጹም አትችሉም። ከእንግዲህ በምላሳችሁ ጥሬ እየቆላችሁ እናንተ በየቀመጥል ሆቴሎቹ በህዝብ ሀብት ከርሳችሁን እየሞላችሁ እናንተ ለጉንፋን ሳይቀር በህዝብ ሀብት ከሀገር ውጭ በሚሊዮን ገንዘብ እያፈሰሳችሁ ስትታከሙ ሰፊው ህዝብ የሚበላው አጥቶ መድኃኒት መግዣ ቸግሮት በተቀመጠበትና በተጋደመበት በሞት እየተወሰደ አይቀጥልም። የሚያስርቡትን በሽታዎቹን የሚያበሱበትን ከቀየው ከመንደሩ በመንጫ በገጀራ በጥይት እየተደበደበ በሚፈናቀልበት ጊዜ ማክተሙና ግፈኞችን መፋረጃው ጊዜ ደርሷል። ወዮ ለአድርባዮች፣ ወዮ ለአንጃዎች፣ ወዮ በህዝብ ስም ገንዘብ እየተበሰቡ ለሚዘርፉ፣ ወዮ የኢትዮጵያ ሰንደቅ ዓላማን ለሚያስጥሉ ለጣሉና ለሚያዋርዱ፣ ወዮ አገርንን ለመገነጣጠል የተደነገገን የግንጠላ መተት ህግ ብለው ለተቀበሉ። ይህ ዝም ያለ ህዝብ ቀፈው እንደ ተነካበት ንብ አንዴ ከተነሳ እየነደፋቸው መጋደማቸው አይቀሬ ነው። አድዋ የዘረኞች መርገም ነውና የአድዋን የድል መንፈስ ይዘን ለአንድነቱና ለክብሩ ቀናይና ተፋላሚ ከሆነው የኢትዮጵያ ህዝብ ጋር እንሰለፍ። ያለ ጥርጥር የአንድነት ኃይል ያቸንፋል። ታዬ ቶላ ከጎላ ሚካኤል አዲስ አበባ።
የፍኖተ ሬዲዮ ተከታታዮችና የፕሮግራሙ አዘጋጆች እንኳን ለ125ኛው ዝክረ አድዋ የድል ቀን አደረሳችሁ እያልኩ ጥቂት ስለ በዓሉ እንዳነሳ ይፈቀድልኝ። የአድዋ ድል ይቻላልን ለመላው ጭቁን ህዝብ አስተምሯል። ጭቁን የጥቁርና ያልጠቁሩ የሰው ልጆች በግፈኛው የቅኝ ግዛት አሳፋሪ ወሮበላ የነጭ ሀያላን አገሮች ተይዘው እንደነበር ታሪክ ያዘው መራራ ሀቅ ነው። በእድሜ ያልታደልነውም በርካታ አፍሪካውያን አገሮች በሀያላን የነጭ ወራሪዎች ቅኝ ግዛት ስር እንደነበሩ ለማየትና ለመስማት ችለናል። እነ ጃፓን፣ ቬትናም፣ ህንድ፣ ኮሪያ የመሳሰሉ ጥቁር ያልሆኑ አገሮችም ከእንግሊዝ፣ ከሩሲያና ከመሳሰሉ አገሮች ስር ወድቀው እንደነበሩም ይታወቃል። ሆኖም ግን እንደ አውሮፓውያን አቆጣጠር በማርች 2 1896 ዓ.ም በኢትዮጵያ ውስጥ አንድ ለማመን ያስቸገረ ገድል ዓለምን ከዳር እስከ ዳር አናወጣል። ኢትዮጵያን በቅኝ ግዛት ለማንበርከክ ልቡን በትዕቢት ነፍቶ የመጣውን የጣሊያን ወራሪ ሰራዊት ጀግናው ህዝባችን በምድረ አድዋ ላይ ድባቅ መታው። ጣሊያኖችና መሰል ቅኝ ገዢ ጉልበተኛ አገሮች ሽንፈቱን ማመን ተሳናቸው። አፈሩ፣ ተዋረዱ። የዓለም ጭቁን ህዝብ ልቡ በደስታና በተስፋ ተሞላ። ዓለም ጉድ አለ። በወቅቱ ዘመናዊ የተባሉ መሳሪያዎችን የታጠቀው ያ የጣሊያን ሰራዊት በጦርና በጎራዴ በየምድሩ ሁሉ ረዘፈ። ያ ድል ዛሬ 125 ዓመታትን አስቆጠረ። ዘንድሮ የአድዋ ጦርነት ድል ያደረገበትን 125ኛ ዓመት ለማክበር ታድለናል። የኢትዮጵያ ሰራዊት ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ በአጠቃላይ ከመላው የኢትዮጵያ ክፍሎች የተገኙ ጀግኖችን ያካተተ ነበር። ሁሉንም የእድሜ ክልል ያጠቃለለ ቢሆንም እጅግ በጣም በርካታዎቹ ወንድና ሴት ወጣቶች ነበሩ። ታቦት ተሸክመው በጦርነት ውስጥ የተሰለፉ አማኞችም ታይተውበታል። የጦርነቱን ወኔ ለመቀስቀስም አዝማሪዎች ክራራቸውና ማሲንቋቸውንና ዋሽንታቸውን በመጠቀም እየፎከሩና እየሸለሉ የጦሩን የመዋጋት ወኔ ከፍ በማድረግ የድርሻቸውን አበርክተዋል። እንደ ንጉስነታቸው አጼ ምኒልክ፣ እንደ ንግስነታቸው እቴጌ ጣይቱ ጦርነቱን የመሩት ከቤተ መንግስት ዙፋናቸው ላይ ተቀምጠው ሳይሆን የሰራዊቱ ግንባር ቀደም አታኳሽ በመሆን ነበር። አዎ፣ ይህ ጥቁር ህዝብ በፍጹም አልበገርም በማለቱ ጠላቱን ድል አደረገ። የተገኘውም ድል ለመላው ዓለም ጥቁርና ጭቁን ህዝብ የነጻነት ተስፋ በመፈንጠቅ ለካስ ይቻላል የሚል ግዙፍ ትምህርትን አስተላለፈ። ጥቁር ያልሆኑ ጭቁኖች ለምሳሌ የጃፓን ህዝብ ከኢትዮጵያ ባገኘው ይቻላል አርያ ተመርኩዞ የራሻን ወራሪ ጦር ማሸነፍ ቻለ። በቅኝ ገዢዎች ስር ወድቀው የነበሩት የአፍሪካ ሀገሮች የኢትዮጵያን የጀግንነት አርያ አንግበው አንድ በአንድ እያሉ ነጻነታቸውን አስከበሩ። ይቻላልን ከኢትዮጵያ ተማሩ። የአድዋው ድል ይቻላል ተስፋ በምድር አሜሪካ ለሚኖረውም ጭቁን ህዝብ በተለይም ለጥቁሩ ወኔ ሰጥቶ የመጀመሪያውን ጥቁር ፕሬዝዳንት ማስመረጥ ተችሏል። አጼ ምኒልክ ጣሊያንን ድል አድርገው ሰራዊቱን በየመጣበት ሲሸኙ በሁለቱም በኩል ያለቀው ሰው እንዳሳዘናቸውና እንዳስለቀሳቸው ታሪክ ዘጋቢዎች አስፍረውታል። አጼ ምኒልክ ሩሩና አዛኝ በመሆናቸው ህዝቡ እምዬ ምኒልክ የሚል መጠሪያ አሰጥቷቸዋል። የጣሊያንን ብልት ያልቆረጡት እምዬ ምኒልክ እንዴት ሊገዙት ያሰቡትን ያውም የሴቶችን ጡት ቆረጡ የሚል ግን የሆነ የፕሮፓጋንዳ ሐሜት ሊነገርባቸው እንደቻለ ሊገርመን ይገባል። ደግሞ በስንት የተለያዩ ቦታዎች ጦርነት ያካሄዱት ምኒልክ ለምን ይሆን የኦሮሞ ሴት ጡት ቆረጡ ተብሎ የተዋሸባቸው? ሊጠየቅ የማይገባ ጥያቄ ቢሆንም ጉዳዩ የአሁኑን ኦሮሞን ህዝብ ዛሬ በህይወት በሌሉ ንጉስ ላይ ጥላቻ በመለጠፍ ተራና መናኛ የፖለቲካ ፍጆታ በመጠቀም የኦሮሞ ህዝብን ለማሳመጥ ነው። ጡት መቁረጡ በግራኝ መሐመድና በዮዲት ጉዲት ተደርጓል ቢባል ከጭካኔያቸው ተነስቶ እውነት ሊመስል ይችል ይሆናል። ዘንድሮ የአይሲስንና የአልቃይዳን የግፍ ጭፍጨፋ ያስናቁት የባለ ቆንጨራው ጃዋር ግልገል የሆኑ ቆይሮች ጡት ሳይቀራቸው የእርጉዝ ሆድ መቀርደዳቸውን አለማንሳት ጸረ ምኒልኮች ምንኛ ወሽካታ መሆናቸውን ያሳያል። በመላው ኢትዮጵያ ያለው የዚህ ትውልድ ወጣት አገሩን ከውርደት ነጻ ካደረገው የዛሬ 125 ዓመት ከነበረው ወጣት ጋር የሚያመሳስለው በርካታ ነገሮች አሉ። የዛሬ ወጣቶች እዚያ ብቅ ጥልቅ በሚል ጽንፈኞች መጥፎ ተግባር አባሪ ተደርጎ መወሰድ ታላቅ ጥፋት ነው። ጽንፈኞቹን እያርበተበቱና አንገት እያስደፉ ያሉ የኢትዮጵያ ወጣቶች ክብር ይግባቸውና ኢትዮጵያችን እንዳለፉት ጀግና ወጣት ዛሬም ኢትዮጵያን ገናና ያደርጓታል። በሁለት ባለ ለመነጠልጠልና በሁለት ቢላ ለመብላት የሚጎመሹት አጸያፊ መሪዎችን ለከት እንዲይዙ ወጣቱ የሚያደርገው ትግል ሊደነቅ ይገባል። አድዋን ትቶልን የሄደው ሀቅም ይሄን ነው። የአድዋን ድል በእጅ ያለ ወርቅ እንደ መዳብ ይቆጠራል አይነት አድርገው መውሰድ የለብንም። እንደ አንዳንድ ያበዱ ጥንተኛ ፖለቲከኛንን ባዮች ሚኒሊክን ደልዘን ገርባ ኡማ ጃዋር ወይም አብይ በሚል ስያሜ ለመተካት የሚሞክሩትን ቅስም መስራለብን። ወያኔዎች በተለይም ቁንጮ መሪዎቿ ስለ አድዋ ድል እንዲነገር በጭራሽ አይፈልጉም። የአድዋን ጦርነት ሚኒሊክ አልመሩትም የሚሉ መሪዎች ነበሯቸው። ኦነጎችም ጀግናውን ባልቻባ ነፍሱን ለራሳቸው የፖለቲካ ሴራ ለመጠቀም በማለት ከሚኒሊክ አግዝፈው ጀግኖቹን ሚኒሊክንና ባልቻን ለማጣላት አዲስ ታሪክ ሲጽፉ ይታያሉ። የአጼ ሚኒሊክ ፎቶ የጠፋ ይመስል አብይን ከባልቻ ጎን ማስቀመጡ ምን አይነት የፖለቲካ መልእክት ለማስተላለፍ እንደሆነ አይጠፋንምና አትርከሙ ማለት ይሻላል። ወያኔዎቹ ደግሞ ታላቁን የተንቤን ጀግና አሉላ አባነጋን ከነመፈጠሩም አይቀበሉም። በደርግ የተከለለውን የአሉላ አባነጋ ሐውልት ማታውኑ ያፈረሰው ወያኔ እኮ ነው። የአድዋ ድል 125ኛ ዓመቱ በኢትዮጵያም ሆነ በዲያስፖራው ታይቶ በማይታወቅ መልኩ በራሱ በኢትዮጵያውያኑ አነሳሽነት ተከብሯል እየተከበረም ነው። የሚገርመው በአዲስ አበባ በሁለት ቦታ መከበሩ ካላስገረመ ምን ሊባል ይችል ይሆናል? የገዢዎችን ሴራ በማክሸፍ ነቅሎ የወጣው የአዲስ አበባ ህዝብ ባለ ሴራዎቹን ማሸማቀቁ አልቀረም። ህዝብ ማድረግ የፈለገውን ነገር ሁሉ ይቻላል። የዘንድሮ የፖለቲከኞች ቅሌት የማይፈጥረው ንግርት የለምና የአድዋ ጦርነት የሚባለው ነገር አፈ ታሪክ ነው የሚሉ ጉግማንጉግ ጽንፈኞች ብቅ ቢሉ ሊደንቀን አይገባም። ዛሬ በሀገራችን አንዳንድ የሴራ ፖለቲካን ሆን ብለው የሚያፋፍሙ ሰዎች ብቅ እያሉ ነው። የሱዳን ጦር ድንበር ዘልቆ እስካሁን ድረስ አለ። ግን ስንቴ ነው ጀግናው ሰራዊታችን ወራሪውን የሱዳን ጦር አባረረው የተባል ነው? ለነሱ ሞታዝኝ ሳይሆን የወያኔዎቹ ሁለት ጌታቾች ስንቴ በዩቲዩብ ዜና ተገደሉ። ሰው ስንቴ ሞታል ቢባሉ የሴራ ፖለቲካ አቀንቃኞች የቻልነውን ያህል ብለው መልሰው እንደሚያስቁን እገምታለሁ። የዘንድሮ መሪ ነኝ ባይ ደግሞ ወደ ስልጣን ብቅ ሲል ነዳጅ በኢትዮጵያ ተገኘ ብሎ ልባችንን አነውሎ አልነበረም? በቅርቡ ደግሞ ዝናብን የሚፈጥር ቴክኖሎጂ ጀምረናል ብሎናል። የዘይት ማውጣቱ በንጉሱ በፋሽስቱ መንግስቱ በመለስና በባለተረኛውም የተነገረ ያረጀ ዜና ነው። ዝናብ ማዝነብ ኮሪያዎችና ሌሎችም ሀገሮች ከረጅም ዘመን በፊት እየተጠቀሙበት ሲሆን ወሬው ለኛ ዝናብን በኢሜል መላክ ይቻላል እንዳለው ሰው ድንቅ ነው የሚያስብል ይሆናል። ለመሆኑ ከሰማይ የምንሟገተው በመድራችን ያሉትን ወንዞችና ሐይቆች በወጉ ተጠቅመን በማብቃታችን ይሆን? ነዳጅ ተገኘና ዝናብ ልናዘንብ ነው ዜናው እንደተበሉ ቁቦች እንቁጠራቸው ከጥሸቱ ወደ ዜናችንም መለስ እንበል። የሰማይ ግማሽ የሆኑ ሴቶች የማይሳተፉበት አንዳችም ነገር ስምረት አይዝም። ሴቶች መጫወት የሚገባቸውን ሚና ውስጥ እንዲሳተፉ እድሉ ሲከፈት የአድዋን ድል እውን እንዳደረጉት እቴጌ ጣይቶች የሚያኮራ ታሪክ ይከውናሉ። እንደ አጼ ቴዎድሮስና እንደነ አጼ ምኒልክ ጀግኖችን የፈጠሩ እናቶች ይበረክቱና የዛሬ 125 ዓመት የታየው የሴቶች እኩልነት በአሁኑ ትውልድ ላይ አብቦ መታየት አለበት። ያለ ሴቶች ተሳትፎ አብዮት ግቡን አይመታም የተባለው ለለበጣ ሳይሆን የአናኗራችንን ተመክሮ የመሰከረውም በመሆኑ ነው። የአድዋ ድል በማርች ወር የመጀመሪያ ቀን ተጀምሮ በሁለተኛው ቀን በድል ተጠናቀቀ። ዓለም ማርች 8ን ለሴቶች የመታሰቢያ ቀን ሊያደርግ ሲወስን የጀግናዋን የእቴጌ ጣይቱንና ሴቶቿ ተከታዮቿን አኩሪ ታሪክ አድርጎ እንደሆነ ይስተማኛል። ማርች 2 ጀግናዋ ጣይቱ ሰላቱን አንበረከተች። ማርች 8 ደግሞ የመላው ዓለም ሴቶች ቀን ሆኖ ይከበራል። ሚኒሊክ ጡት ቆረጠን ሟርት ተተን ማርች 8 የሚከበረውን በዓል ተወደ መቃብሩ አጠጋ ብለን ጣይቱን እንኳን ደስ ያለሽ እንበላት። ህዝባዊ መንግስት ማምጣት ይቻላል። ኢትዮጵያ በጀግና ልጆቿ አንድነቷን ጠብቃ ትኖራለች ሲሉ ደብዳቤያቸውን ያደረሱን አካሄድ አወቀናቸው።
ሰላም ፍኖቶች፣ ክብርና ጤና ለፍኖት አዘጋጆችና አድማጮች እንደምን ከርማችኋል? ይያልኩ የዛሬውን መልእክቴን በዚሁ ጀምራለሁ። ወድ አድማጮች፣ ጊዜ ሽዋሚና ሻሪ ዳኛና ጠበቃ መሆኑን መዘንጋት የለብንም። ሲሻው ሲሾምና ሲሽርም ይታያል። ወድ አድማጮች፣ እኛ ኢትዮጵያውያን ማለትም እስካሁን ያለንበት ጊዜ ድረስ የኖርነው ራሳቸውን የሾሙ ሹመኞች ስር እንጂ እኛ ራሳችን የመረጥነው አንድም መሪ ኖሮን አያውቅም። የቀደሙ መሪዎች በብዙ መንገዱ ካሁኑ መሪዎች በ90 ከመቶ በላይ ንጹህ ሀገር ወዳድ መሪዎች ነበሩ። ይሁን እንጂ ግን በህዝብ የተመረጡ አልነበሩም። ያ ዘመንም የውሸትና ከአንገት በላይ ዲሞክራሲ ምርጫ ሳይሆን በአንጻሩ ዘመኑ ከ300 ብር ባልበለጠ ሂሳብ ሰንጋ ወይም በሬ ተገዝቶ ቅርጫ ስጋ በስነ ስርዓት የሚከፋፈልበት የፍቅር ዘመን ነበር። ስለምርጫ ካነሳን አይቀር ለማዝነቅ ሳይሆን ለማስተዋወስ ያህል ተወዳዳሪ ፓርቲ በሌለበት በዚያን ዘመን የኃይለስላሴ ፓርላማ ተወካዮች እርስ በራሳቸው የሚያደርጉት ውድድርና ለህዝብም የሚያስተላልፉት መልእክት በዘመኑ በአድናቆት መልክ የሚደመጥ እውነት የሆነ ምርጫ ይመስል ነበር። ፓርላማ ገብቶ ለመተኛት በዛ ላይ ማጭበርበርም አይታይበትም ነበር። በዚያን ዘመን አስተውሳለሁ በ1965 ዓመተ ምህረት ላይ ልደታ ማርያም ቅጥር ግቢ ውጭና ውስጥ ለተሰበሰበው ህዝብ በወቅቱ ልደታና አካባቢው ወክለም የሚወዳደሩት ለሁለተኛው ለሶስተኛ ጊዜያቸው ይመስለኛል በዘመናቸው ሳላክሶ የነበሩ አቶ ዘውዴ በዳዳ የሚባሉና ስማቸውን የዘነጓቸው ከጨርቆስ አካባቢ ነዋሪ የሆኑ የሴት ወይዘሮ አንደኛው ተወዳዳሪ ነበሩ። እንዳጋጣሚ ሆኖ ሴትዮዋ ነፍሰ ጡር ነበሩና አቶ ዘውዴ ራሳቸውን ለህዝብ ሲያሻሽዱ ዛሬ እኔ የምወዳደረው አሉ። ከአንድ ሰው ጋር ብቻ አይደለም ከሶስት ሰው ጋር ሆነን ነው የምወዳደረው ካሉ በኋላ ዛሬ እኔ ዋሽቼ ባሸንፍ ፓርላማ ብገባ ነገ ያ ያልተወለደው ህፃን ተወልዶና አድጎ ለግል ጥቅም ሲል ዋሽቶና ቀባጥሮ እናቴን በውሸት ኮንኖ ፓርላማ የገባ ሰው ነው ብለው ለህዝብ ቢከሰኝ እኔ የመጨረሻ በህይወቴ ኖሬ መቼም እንዳልጸጸት ወገኖቼ ዛሬ እናንተ እኔን የራሳችሁ ምርጫ አድርጉኝ ብለው ተማጸኑ። በመጨረሻም ድሉ የሳች ሆነ። እውነትም እንናገር ብለን ካልን የዛን ዘመን ምርጫ እስካሁን ድረስ የያያየን ካለው ምርጫ አንፃር ስናመላክት ህዝቡ ያልጎዳ በገንዘብ ያልተደለለ ከሞላ ጎደል ካሁን የተሻለ ነበር ማለት ይቻላል። ገብተው ግን ያ ፓርላማ ምንም እንደማይሰሩ እናውቃለን። ታዲያ በዚያን ዘመን ላይ ቆመን ዛሬ በውሸትና በጉልበት ላይ የተገነባ ዴሞክራሲ ቀርቶብን ኢትዮጵያችንና ኢትዮጵያ ብቻ ብትኖርልን የሚያስመኝ ጊዜ ላይ ያለን ይመስለኛል። እንዲሁ የስሙላ የውሸት አስማታ ምርጫ ዘፈን እውነት አይምሰላችሁ። በውስጡ ታዋቂነት ስንት ነው የኛ ብሔር የወንበር ቅርጫ ማለታቸው ነው። ከዚህ ምርጫ ጋር በተያያዘ የፊታችን ግንቦት መጨረሻ ላይ የሚደረግ ምርጫ ሲታዘቡ የሚውሉትና አደገኛ ሆኖ ለብልጽግና ችግር ይፈጥራሉ ተብሎ የተለያዩ አካባቢዎች አዲስ አበባ፣ ድሬዳዋ፣ ራያና ወልቃይትን ትግራይ ሲሆኑ ከነዚህ ቦታዎች የእለቱ ምርጫ ለምን ተዘለሉ ቢባል መልሱ አዲስ አበባ በአንድነት ኃይሎች እጅ እንዳትወድቅ ተብሎ ሁሉም የኦሮሞ ድርጅቶች በአንድነት ያሴሩት ሴራ ጋር የተያያዘ ይመስላል። ያም ሆኖ በዚህ የተንኮል ሴራ ስራ ላይ አብይ እጅ አለበት ተብሏል። የሱ እጅ የሌለበት ቦታ የለም የሚሉም ብዙ ናቸው። የሱ ፈቃድ ባይኖር ኖሮ እንደነ ኦነግ አይነት ሌሎችም ለህዝብ አንዳች መፍትሄ የማያሰጡና ለስልጣን ትርፍራፊ ለተኮለኮሉ ሁሉ በሆቴል ውስጥ በመንግስት ወጪ ጥበቃ እየተደረገላቸው በክብር ተቀምጠው ስውር ትዕዛዝ እየሰጡ በገጠር ድሃውን ህዝብ ሲያስጨርሱ ያልሰማ መስለው ዝምታውን የመረጡ ራሱ ጠቅላይ ሚኒስትሩ ራሳቸው ናቸው የሚሉ ብዙ ናቸው። ይህ እውነት እንጂ ለውሸት ርቀት አይኖረውም የሚሉም ወገኖች ብዛት ከቁጥር በላይ ሲሆን፣ በሌላ በኩል ስለ ወልቃይትና ራያም ጉዳይ አብርሃም ደስታና ሌሎችም ተስፋፊ ጥንፈኞች ጉዳይ አንድ ነገር ለማስብዬ ነበር። ዳሩ እግዚአብሔር ስጣቸው ያማራ ራስ ማስተደርና ልጅ ታየቦጋረ ያስተላልፉት መልእክት ትናንት የወያኔ ተቃዋሚዎች ዛሬ ደግሞ ታድሰው ወያኔዎች በቀን የራስ ምታት ማባበሻ መዳህን የሚሆን መልስ የሰጣቸው ሲሆን አሁንም ካለፉት ተስ መማር የሳናቸው የናብራሃ ደስታ መልሶ መላሶ ጭቃ መሆን እስከመቼ ነው የሚሉም ወገኖች አልጠፉም። አዋጅ ዛሬም ሆነ ነገ ጆሮ ያለው ይስማ። የወልቃይትና የራያ ጉዳይ ድሮም አሁንም ወደፊትም እስከ ዓለም ፍጻሜ ድረስ የአማራ ካልሆነ ይከተላሉ። በሰላም አብሮ ለሚኖር እውነትና ሀቅ ይህና ብቻ ነው የሚሉ ሰዎች ብዙ ናቸው። ከዚህ ጋር በተያያዘ በዲሞክራሲ ስም የተቸከለው የክልል ችካን ተነቅሎ በህዝቦች ካለስጋትና ፍርሃት ውጭ ሆኖ በፈለጉት አካባቢ የሚኖርባት ኢትዮጵያ የምናይበት ጊዜ በጣም ይናፍቀናል። ብዙዎቹ ኢትዮጵያዊነትን ሲጠሉ ገሚሶቹ ግን በአንድነትና በኢትዮጵያዊነት ታማኝ መዳኛ መዳኝ ጠፍቶ ያው የመጨረሻ ላይ እሷ ኢትዮጵያ መሆኗ አምነን የዳንን ልጆች አለን። መቼስ ከእግዚአብሔር የሚበልጥ ባይኖርም ለኛ ለኢትዮጵያን ከእግዚአብሔር በታች ኢትዮጵያችንን እሱ ይጠብቅልን ይላልኩ መልእክቴን እዚሁ አበቃለሁ ሲሉ የዛሬውን መልእክት ሲላኩልን አቶ መስንቆ ጉልማ ከቶሮንቶ ካናዳ ናቸው።
ተናስተን ፍኖቶች የከበረ ጥልክ የሆነ ሰላምታ አቀርባለሁ ወገኖቼ። ድመት መንኩሳ አመሎና ትረሳ እንደተባለው ኮሎኔል አብይ በወለጋ አማራውን እየገደሉ እያቃጠሉ ህገ በላይነት በሌለበት አገር አሁንም እኔ አብይ ካሸጋጋሪው አብይ ወደ ዘላለማዊ አብይ መሪነት የባልቱ ምርጫ ያካሄደ ነው። በተጨማሪ ይባስ ብሎ የንጉስ ምኒልክ ያድዋ ቁንጮነት በአብይ ራሱ ሸፍኖ ያዙ ይልቀቁኝ ያለ ነው። ልክ እንደ እንቁራሪቷ በሬን አክላለው እንዳለችው እየሆነ ነው። አብይ ምኒልክን ሊሆን አይችልም፣ እንዲያውም ተቃራኒ ነው። አብይ ከአንድነት ይልቅ ከፋፍሎ መግዛትን የሚፈልግ፣ ከአገር እድገት ይልቅ አገር የሚያጠፋ፣ ከነጻነት ይልቅ ባርነት፣ ከሰላም ይልቅ ጦርነት ወዘተ እያረገ ነው። አብይ ዓለም የአብይ ዓላማ ምርጫ አድርጎ አድርባይ ምሁራን በምርጫ ተካፋይ አድርጎ የአብይን ዘላለማዊ ዘረኛ አምባገነን ገዳይ ስርዓት ለመፍጠር ነው። ስለዚህ አሁንም የዘረኛው አብይ ስርዓት ለመጣል ትግሉ መፋፋምና መቀጠል አለበት። ለሀገራችን ለህዝባችን አንድነት፣ ሰላም፣ ዲሞክራሲ፣ እኩልነት ሁሉን ያካተተ የሽግግር መንግስት በአንድነት መመስረት አለብን። ሌላ አማራጭ ቢኖር ኢትዮጵያን ማጥፋት ነው። ወገኖቼ የቱን ትመርጣላችሁ? ድምጣችሁን በአንድነት ከያባ ጋር አሰሙ። ያለ ዲሞክራሲ የሚካሄድ ምርጫ ሁሉ ከዓለም ታሪክ እንዳየነው አድሎነት ይኖረዋል፣ አምባገነነት ይሰፍናል፣ ባርነት ይሰፍናል፣ አገር ይጠፋል፣ ድህነት ይሰፍናል ወዘተ። በአጠቃላይ ያለ ዲሞክራሲ ነጻና አድሎነት የሌላ ምርጫ ሊካሄድ አይቻልም። ዲሞክራሲና ምርጫ የተያያዘ ነው፣ አይለያዩም። በኢትዮጵያ አንድነት ለዓላዊነት፣ በኢትዮጵያ ህዝብ እኩልነት፣ በህገ በላይነት፣ በዲሞክራሲ ስርዓት ብቻ ነው ምርጫ ሊካሄድ የሚቻለው። ለዚህ ነው ኢህአፓ ሁሉን ያካተተ የሽግግር መንግስት የሚለው። አብይ ሊታመን የማይቻል ልክ እንደ ድመት መንኩሳ አመሏን አትረሳ ነው። ድል በትግል ኢትዮጵያ በተባበረ የኢትዮጵያ ህዝብ ከዘረኛው ወንጀለኛው አምባገነነኛው በትግላችን እናድናታለን። እግዚአብሔር ይስጥልኝ፣ አመሰግናለሁ። ከዚራ ከቺካጎ
يدرس لفنوت راديو إثيوبيا ندم سازجاجو تشنا على ما تشوج بملو دمن سنبتاجوال تلات ما من جزيم تلاتناو أسكدمو ماكشف أشوف شوكيو نويلاد بلوهو يا غريسو بفوليتيكا وست يما جمّريو طبب موني اللبت بطلاتنا بوداج كامب مكاكريا اللون كالچن مسوراوكو مقدن يسيون يراسن قلبتنا يطلاتن زوريا قباكم بمي قبا موكلنا بجيزي تزاقايستو طلاتن دباك ملممتات مزاقاجات دقمو والساينو كالتلوم بسالي بوليتيكا مرار فتانا بالاتنا نكو هزو بيالو بتانا بوسي سمارونا طلاتن بمي قباوكوان قوامان ناقر سي جمرو تعمر مسراتي كالال مالتناو ፖለቲካን እንደሸቀጥ እንደሸጥና ተራለሪነት ቆጥረው የተሰማሩትን የፖለቲካ ዝሙተኞች ጥግ ማስያዝና ማጋለጥ ደግሞ ሌላውና ዋናው አንገብጋቢ ጉዳይ ነው። ፖለቲካን የጨበራ ተስካር ያስመሰሉትን ሁሉ ጥግ ማስያዝና ካሉባልታዎች ጥርስ ያደፍ የፖለቲካን ወግ ማውጋት መጀመር በጫዋነቱ ከመታወቀው የኢትዮጵያ ህዝብ ይተበካል ባይነኝ ዳሩን አስረክበው መሃሉን ዳር ለማድረግ እየተወራጩ የሚገኙትን ባለጌ ፖለቲከኞች ላንዴም ለሁሌም እርማቸውን እንዲበሉ ከተፈለገ ባለቤቱ የኢትዮጵያ ህዝብ ሊቀጣቸው ይገባል። ብዙ ሰዎች ብዙ ጊዜ ፖለቲካን ድርጅቶችንና የፖለቲካ ድርጅት አመራሮችን በጅምላ አንድ ናቸው ብለው የመውሰድ አባዜ ያላቸው የመቼም ስህተት ነው። ኢትዮጵያ ውስጥ በዘር የተዋቀሩ ጠባብ ድርጅቶችን በኢትዮጵያዊነት ከተደራጁት ጋር አብሮ መውቀጥ በጣም ስህተት ነው። ኦነግ ወያኔ ኦዴፓ አዴፓ ነጠላ የጎሳ ፖለቲካ በመዘመርና ኢትዮጵያን በዘር በጎጥና በቋንቋ ላይ አይተው አገራችንን ያጠፋት ይገኛሉ። የዘር ፖለቲካ በአገራችን ውስጥ ላለፈው 30 አመትና ከዚያም በላይ በተግባር ተፈጥሮ ባሳየው ውጤቱ አገር ያፈረሰ ህዝብ ያመሰና ቤተሰብን ያፋለሰ አረመኔ ስርዓት መሆኑ ነው። ስለዚህ ጠባብ ብሔረተኞችና ተገንጣዮች ይሄን ሲመስሉ እነርሱን ተጻሮ ላለፉት 40 አመታት የተፋለማቸውን አንጋፋውን ድርጅት ያፓን ለምሳሌ እናንሳ። ያፓ ማን ነው? ያፓ የሚታወቀው ኢትዮጵያውያን ሁሉ በዘር በሃይማኖት በጎሳና በጾታ ሳይለያዩ ተዋህደው የወጡበት ኢትዮጵያዊ ድርጅት መሆኑ ነው። ያፓ የሚታወቀው ጠባብ ብሔረተኞችንና ተገንጣዮችን ጥግ ሲያዝና ፋሽስቶችን ሲያጋልጥ ነው። ያፓ የሚታወቀው የኢትዮጵያን ብሔራዊ ጥቅምና ፍላጎት በስልጣን ፍርፋሪ ለመሸጥ የታወቁ አንጃ ግራንጃዎችን ባንዳና መንደኞችን ሁሉ ሲያጋልጥ ነው። ሌላውና ዋናው ኢሃፓ ከሌሎች ጠባብና ተገንጣይ ድርጅቶች ሁሉ የሚለየው አንደኛ በወርድ በስፋቱ በድርጅታዊ ይዘትና ቅርጹ ኢትዮጵያን የሚመጥን አደረጃጀት ያለው ፓርቲ መሆኑና ሁለተኛ በኢትዮጵያ አንድነትና ሉዓላዊነት የማይደራደርና የኢትዮጵያ የቁርጥ ቀን ልጆች በሃይማኖትም ሆነ በጎሳ በጾታም ሆነ በጎጥ ሳይለያዩ የፈጠሩት ድርጅት መሆኑ ነው። ይህ ነው አቆ አሁን ባለንበት ተጨባጭ ሁኔታ ኢሃፓ እንደ ድርጅት ፍኖተ ሬዲዮ የኢትዮጵያንነት ድምጽ እንደ ልሳን እየተጫወቱት ያሉት ታሪካዊና ብሔራዊ ሚናን በጣም አደንቃለሁ። አረ ለመሆኑ ወቅትና ሁኔታውን እየተከታተሉ የትግሉን አቅጣጫ ፍንተው አድርገው በማሳየት ረገድ ከኢሃፓ በቀር ሌላ ድርጅት አለ? እንደፍኖተ ሬዲዮ የኢትዮጵያ አንድነት ድምጽ ስለሌላ ልሳን ይኖር ይሆን? እኮ ይታለ አውነቱ ይነገር ከተባለ አንድ ሰሞን ልክ እንደንጉዳይ ፈልተው በሳልስቱ የውሃ ሽታ ሆነው እንደሚቀሩ ሰሞነኛ ልሳንና ድርጅቶች ሳይሆኑ ያባና ልሳኑ ፍኖተ ሬዲዮ የኢትዮጵያ አንድነት ድምጽ የሚታወቁት ባላማ ጽናታቸው በሚያቀርቡት ጥርት ያሉ መልእክቶቻቸውና ዘመን በማይሽረው ኢትዮጵያዊ አቋማቸው ነው። ወለም ዘለም ሳይሉ ህዝብን ሳይከዱ ቃል ኪዳናቸውን አክብረውና ጠብቀው በመከተላቸው የጽናት ምሰሶዎች ናቸው ብለን እናምናለን። ዛሬም እንደ ትላንቱ ያፓና ልሳኑ የሚታወቁት ወቅታዊና ዘመን ተሻጋሪ እቅዶችና መፈክሮችን እየቀመሩ በማስተማርና በየጊዜው አገዛዙ የሚያወጣቸውን አደናጋሪ መፈክሮችን እያጋለጡ በመከተልና አመራር በመስጠት አንቱ የተባሉ የኢትዮጵያ አልነኝታዎች በመሆናቸው ነው። ይህ ካከነው ህዝቡ በሚገባ ነክቶ በተለይም ደግሞ ወጣቱ ነክቶ ተደራጅቶና በቂ ዝግጅት አድርጎ ስምሪቱን አሳምሮ ጣላተን ድባቅ እንዲመታ አቅጣጫን ማስጨበጥ ወሳኝ መሆኑን በጊዜ ተረድተው ሚናቸውን እየተጫወቱ ያሉት አሁንም ኢሃፓና ልሳኑ ፍኖተ ናቸው። ከተለም ላብነት ያህል ኢሃፓ ዘወትር በልሳኑ በፍኖተ የሚከተሉትን የዕለት አንገብጋቢ መፈክሮች በማስረጋት ለአድማጮቹ ያሰማል። እነርሱም ጥራቱ ይውደም የታሰሩት የፖለቲካና የህሊና ፈኞች ይፈቱ
ደብዛቸው የጠፋ ያማራ ወጣቶች ይለቀቁና በአገራችን ላይ ያንዣበበ ያለው የጦርነት አዙሪት ለመግታትም ሆነ በአገሪቱ ያለውን ስብስ ችግር ለመፍታት ሁሉን ያካተተ ጊዜያዊ ህዝባዊ መንግስት ይቋቋም የሚሉት ናቸው። ከነኝህና ተመሳሳይነት ካላቸው ወቅታዊ መፈክሮች ውጭ በመጡ ያገዛዙ አደናጋሪ መፈክሮች መጠለፍ የለብንም ይላል ይሃባበልሳኑ። ስለሆነም መመራትም ሆነ መከተል ያለብን ታሪክን አጣክሶ ወቅቱን ተንተርሶና መጪውን ያገራችንን ተጨባጭ ሁኔታ ላይ ምን ይሆናል በሚል ይሃባ በሚያዘጋጃቸው እና ፍኖተ በሚያስተላልፋቸው መልእክቶች መሆኑ ይጠቅማል ባይነኝ። ያለው ዘረኛ አገዛዝ አጣጫን ለማሳት ብሎም ለማደናገርና ዜጎች እርስ በርሳቸው እንዲጋጩ ሆን ብሎ በሚያወጣቸው አደናጋሪ መፈክሮች የመልስ ምት በመስጠት ይታወቃል። ህዝብ በአገዛዙ አደናጋሪ መፈክሮችና የውሸት ፕሮፓጋንዳ እንዳይጠለፍና የጠላት ሲሳይ እንዳይሆን ምክርን አዘውትሮ ይለግሳል። ስለዚህ ይሃባ የሚያወጣቸው የትግል መሳሪያዎችና የሚያዘጋጃቸው መፈክሮችና የትግል አቅጣጫዎች መከተል በጣም ጠቃሚ መሆኑን ለአድማጮች በሙሉ መናገር እፈልጋለሁ ለማለት ነው። ቀጥሎም ዛሬ በኢትዮጵያ ውስጥ አማራጩ ምንድነው ሲሉ መስማት የተለመደ ጥያቄ ሆኗል። እንዲህ በማለት የሚያዘወትሩ ደግሞ አብዛኛው ሌላ አማራጭ ካላመጣችሁ አብይን አትንኩብን ከሚል ደካማ የሆነ መከራከሪያ ነጥብ የሚነሱ ደካማ ግለሰቦች ናቸው። አቸም ጎመን በጤና ተውን አርፈን እንገዛበት ከሚሉ ልፍስፍስ ዜጎች ሌላ ባንጠብቅም በእነርሱ ሊሳሳቱ የሚችሉ ሰዎች የሉም ብሎ መደምደም አይቻልም። ለዚያም ነው ኮቴያቸውን እየተከተል ማጋለጥ ያለብን ለማለት ነው። ከሁሉም በላይ የሚያስተንቀው ደግሞ የነኚህ ሰዎች ማጠየቂያቸው ዝምብ ቢሰበሰብ ሞሶብ አይከፍትም እንዲሉ ተንጋግቶ ገብቶ ለወንበር ያልበቃውን ተቃዋሚ ኃይልና እግረኛውን መንጋ መሆኑ ነው። ድንቄም ተቃዋሚ የነርሱ አማራጭ ለነርሱ ትተን አሁንም አማራጩ ጸባይና ሳምሮ መገዛትና ለመጣው ባለስልጣን ሁሉ መስገር ሳይሆን ተባብሮ መነሳትና ጠንክሮ መታገል ብቻ ነው እንላቸዋለን። ማለትም የወያኔ ህገ መንግስት ተቀዶ የጎሳ ክልሉን አፍርሶ በመተኩ የህዝቡ አንታ ያለበት ህገ መንግስት መንደፍና ሁለገብ የሆነ ብሔራዊና ዴሞክራሲያዊ መንግስት ማቋቋም ብቻ ነው አማራጩ። ፈተና ላይ የወደቀው የወያኔ ህገ መንግስትና ጣረሞት ላይ ያለው ወያኔ ዳግም እንዳይነሳ ጨክኖ መታገል ነው አማራጩ። ወያኔና ተለጣፊዎቹ የፈጠሩት የጎሳ ክልል ፈርሶ ዴሞክራሲያዊና የህዝቡን ይሁንታ ያገኘ የህዝብን ብዛትና የመጣኔ ሀብትና ስርጭት የሀገሪቱን ተፈጥሯዊና ሰው ሰራሽ ጥሪቶች እግንዛቤ ውስጥ ባስገባ መልኩ ምድራዊ ፌደራላዊ አስተዳደር መተካት ብቻ ነው አማራጩ። ሌላው አሁንም አማራጩ ሌላ ሳይሆን ትግልና ትግል ብቻ ነው። መፍትሄውም እያንዳንዳችን እንደ ዜጋ ግዴታችንን ተቀብለን አገር ማዳን በሚለው መፈክር ጥላ ስር ተሰባስበን በጋራ ጥራቶቻችን ላይ መዝመትና አሸንፎ መወጣት ብቻ ነው። ስምሪታችንም ትግሉን አፋፍሞ ለፍሬ ለማድረስ ህዝቡን በነቂስ ማድረስ ማደራጀትና አመራር መስጠት መቻል ሲሆን ለህዝቡ በተለይ ለወጣቱ አቅጣጫ መስጠትና በግንባር ቀደምትነት ተሰልፎ በቆራጥነት መታገል ይጠይቃል። ግባችን ስልጣን ላይ ያለውን የከፋፍለ ግዛትና ፍርዓቱን መንግሎ መጣልና በህዝባዊ መንግስት መተካት ይሆናል። መጨረሻም መሬት ላራሹ የብሔሮች እኩልነት ይረጋገጥ፣ የሃይማኖት እኩልነት ይከበርና የደሃ ልጅ ይማር የሚሉት ህዝባዊና ብሔራዊ ጥያቄዎች በተግባር ተተርጉመው የህዝቡን ህይወት ሊቀይሩ በሚችሉበት መልክ መተርጎምና በስራ ላይ መዋል አለባቸው። ለዚያም ዴሞክራሲያዊ ተቋማት ማለትም ዴሞክራሲያዊ መንግስት፣ ነጻና ገለልተኛ የሆነ አስመራጭ ኮሚሽን፣ መድበለ ፓርቲ፣ ነጻ ፕሬስና በአንድ ፖለቲካ ፓርቲ ቁጥጥር ስር ሳይሆን በቀጥታ ተጠሪነቱ ህዝብ መርጦ ላስቀመጠው ህዝባዊ መንግስት የሆነ የሀገሪቱ መከላከያ ኃይል፣ የፖሊስ ሰራዊት፣ የጸጥታው መረብና ቢሮክራሲ መቋቋም አለባቸው። ምንም እንኳን ነኚህ ጥያቄዎች በተማሪው እንቅስቃሴና በተራማጁ ምሁር በ1960ዎቹና 70ዎቹ የተነሱ ወሳኝ ጥያቄዎች ቢሆንም እስካሁን ተንከባለው የቀጠሉ ወሳኝ ህዝባዊ ጥያቄዎች ናቸውና መመለስ አለባቸው ባይነኝ። ዴሞክራሲ ህዝብ በቀጥታም ሆነ በተዘዋዋሪ ባለስልጣኖችን የሚመርጥበት ሲፈልግም በባለስልጣኖች ላይ የሹምሽር የማድረግ መብትና ስልጣን የተረጋገጠበት ስርዓት ነው። ዴሞክራሲያዊ መንግስት በሶስቱ የመንግስት አካላት ማለትም በህግ አውጪው፣ ህግ አስፈጻሚና ህግ ተርጓሚው የተዋቀረ ተቋም ሲሆን በሶስቱ የመንግስት አካላት ያለው ስልጣንና የስራ ክፍፍልም ተመጣጣኝና እኩል ስልጣንና መብት እንዲኖራቸው ተደርገው የሚዋቀሩበት ስርዓት ነው። ስለሆነም አንዱ ባንዱ ላይ እንዳይ ባልቀና አምባገነኖች እንዳይወጡ ቸክሎ የሚይዝ ሚዛን ፈጣሪ ዘዴ ነው ማለት ነው። ኢትዮጵያዊነት ያቸንፋል። መይሳው ነኝ ከምዕራብ አሜሪካ።
አድማጮቻችን የዛሬ የደብዳቤዎች አምድ ፕሮግራማችን በዚህ ይጠናቀቃል። ሳምንት አርብ እስከምንገናኝ ደህና ቆዩን።
ሊነጋነው ደግሞ ወየው ሊነጋነው ሊነጋነው ደግሞ ወየው ሊነጋነው አትንጋ ያልኩት ማምላክ በማጸነው ተፈጥሮ ሆነና ይሁ ሊነጋ ነው እሱም እንደነርሱ ለሰው ነፍስ ግድየን ረጋጅ ማጠና ቆንጨራ በያዙ ወርጠው በሚጥሉ ዘርየ መዘዙ ብሩቀንን ገፈው ጨለማ በሚያለብሱ የሉሲን ሥራ ሥር በሚበጣጥሱ አው በቀንጅቦች መጋል እንሰለቃቀጥ ሊነጋ ነው ደግሞ በድቅድቅ ሳናምን አው ሊነጋ ነው አው ሊነጋ ነው ወይ መከራችን አው ሊነጋ ነው ያም ባለ ገጀራ ይም ባለ ሜንጫ ዱላም የጨበጠ መጥረቢያ መፍለጫ ገዩዎቹ እነሱ እንዳቻቸው ሰሪ ለሰው ነፍስ አዝማ አይፈሩም ፈጣሪ የቀንና ማታ አደገኛ ጅቦች ጻናታ ዛውት መነኩሴ ገዳዮች ሊነጋኖ ደግሞ አሁንም ሊመጡ ድሩን ያሰሷን ገስ ሊቆርጡ ሊነጋኖ ደግሞ ወይ ሊነጋኖ ምን አለ ባይነጋ እንደ ተፈናቀልን ጫካ ውስጥ እንዳለን ከቆንጨራው በፊት አምላክ ሞት ልኮ በክብር ይወጣ እኮ ጫካ ውስጥ እንዳለን እዚያው እንደተኛ አሸልበን ብንቀር ፈጣሪ ይረዳ። አቤቱ ፈጣሪ ጧትና ማታ መግደል መሸነፍ ነው ተብለን ተመክረን እነሱ ይገላሉ እኛ እንሞታለን። እሰየው ነጋለን ስቃችን በቃ አለቀ ደቀቀ ብሎ መፈንደቁን ቀረን እንዳለም ነው። በደመሩን ሂሳብ መግደል ሽንፈት ሆኖ ከተነሳንበት ካፈር ሊወስዱን ተው የሚል ጠፍቶ ለነፍስ ገላጋይ አቤቱታ ሰሚ ማህል ገብቶ ሸምጋይ በቃችሁ ብሎ የሚል የነፍስ ተሟጋጅ አዛኝ ገዢ ጠፍቶ የሕዝብ ፍቅር አንጋጭ የእንስሶች ጥርቅም እባብና ድንጋይ ፓርላማውን ሞልቶት ምድረ ባሪያ ፈንጋይ መግደል መሸነፍ ነው በሚል ጠፍረውን ሞተልና አልቅረው እነሱ ገለውን እዲያ መግደል መሸነፍ ነው የሚባለውማ ፍቅርን የሰጠ ሕዝብ አጭሮ ሲያነሱት ልክ እንደ ቄጠም መግደል መሸነፍ ነው የሚባለውማ የሰው ቤት አፍርሰው ሲያረጉት አውድማ መግደል መሸነፍ ነው የሚባለው እኮ በጥይት ሲደፉ ሕፃን አንበርክኮ። አረ መግደል መሸነፍ ነው ብሎ የሚባለው ባዶ እጁን ያለን ሕዝብ ጉድጓድ ሲከትሉ አርባ ጉጉን ቁፍቱን ዛሬ መድገሙ ጧትና ማታ መግደል መሸነፍ ነው ብሎ እየመከሩን በደኑ አርባ ጉጉ አሶሳና ወተሩን ቁፍቱን ደገሙ። አረ ምን አለ ቢተው ክብር ኮረኔል ይህንን ለበጣ ሳይሞትና ሳይገል ማን ነው ነጻ ይወጣው? ይህን ተረት ተረት እንኳን ይዘው ቁጥር ታውቋለች ጦጣ እድሜ ለኮሎኔል በመከሩን ምክር ባዘዙን መሰረት ሳንገል ሞትን እኛ መግደል ሆኖ ሽንፈት። አረ አረ ምን አለ ቢተው ክብር ኮሎኔልን ለበጣ ሳይሞትና ሳይገል ማን ነው ነጻ ይወጣው? መግደል እኮ ሽንፈት የሚሆነው መካቻ አጣን ዜጋ ቤት ንብረቱን ዘርፎ በሳት ማቃጠል ያኔ ባርነትን ጠልተን መሸነፍን ፈርተን ፋሽስት ጣሊያንን ወግተን ባንገድል ኖሮ አሁን ኮሎኔል ያሉበት ቤተ መንግሥት በነጮች ተወሮ ካራቢኔሬና ባንዳው አጥር ሆኖት እንገዛ ነበር ታቅፈን ሶስት አይነት ሞት። አንድ ጫማቸውን ስመን፣ ሁለት ሀገር አስረክበን፣ ሶስት በሰንሰለት ታስረን። አረ እንኳን አልተሸነ ኮሎኔሌም ቢሆን ድርሽ ባላሉ ከቤተ መንግሥቱ ባልተነገራቸው የመንግሥት እንግርቱ ስማቸውም ቢሆን ያኔ ተቀይሮ ሰልቫቶሬ ነበር መች እንደ ዘንድሮ። ምን አለ ቢተውን ይህንን ለበጣ ሳይሞትና ሳይገል ማን ነው ነጻ ይወጣ? መግደል መሸነፍ ነው ብሎ እየመከሩን በደኑ አርባ ጉጉ አሶሳና ወተርም ቁፍቱን ደገሙን። እነሱ እንዲገሉ እኛ እንድንገደል ፎቅ ለመግባት ብሎ ሲጥሉን ከገደል የግብግብ አይደለም የበደልም በደል። አዎ የበደልም በደል የበደልም በደል እጅ አጣጥፎ መሞት ዝም ብሎ መገደል የበደልም